የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ መጋቢት 6 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማው የጤና መምሪያ አስታወቀ። የ2013 ሀገራዊ ምርጫ ትልቅ ተስፋ የተጣለበት በመሆኑ ስኬታማ ሆኖ እንዲጠናቀቅ ህብረተሰቡ በንቃት ይሳተፍ ሲል ኢዜማ ጥሪ ያቀረበ የሚሉትና ሌሎችም ዝግጅቶች አሉን።
የበሽታው ፍጥነት ከኛ እንቅስቃሴ ከኛ ተግባር እጅግ በጣም አይሏል። የሚያባረን አልተበም፣ እኛ ግን ተኝተናል። ኮሮና አለ፣ በጣም አቅሙን አጠናክሮ ጉልበቱን አጠናክሮ፣ ሰው ግን ተዘናግቷል በጣም።
በሲዳማ ክልል የአዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንታሻ ብርሃኑ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ያስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በደቡብ ክልል በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማይቱ የጤና መምሪያ አስታውቋል። በቀን ከሚደረገው የኮሮና ቫይረስ ምርመራ 60 በመቶ የሚሆኑ ሰዎች ላይ በቫይረሱ መያዛቸውንና በበሽታው ለህልፈት የሚዳረጉት ሰዎች ቁጥርም 11.9 መድረሱን የመምሪያው ኃላፊ አቶ ሙንጣሽ ብርሃኑ ገልጸዋል። ከቀን ወደ ቀን በመላ የሀገሪቱ ክፍሎች በቫይረሱ የሚያዙ ሰዎች ቁጥር ሕይወታቸውን የሚያጡትና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጸው የኢትዮጵያ ጤና ኢንስቲትዩት መግለጫ በትናንትናው ዕለት 30 ግለሰቦች በበሽታው ሳቢያ ሕይወታቸውን ማጣታቸውን አስታውቋል። በምሽቱ አብይ ርዕስ ዝርዝር ዘገባ ይቀርብበታል። ግጭት በተካሄደበት የኢትዮጵያ ትግራይ ክልል በጤና ጥበቃ አውታሮች ላይ ሆን ተብሎ በስፋት በተፈጸመ ጥቃት ተቋማቱ ላይ ዘረፋና ውድመት ተፈጽሟል ሲል ድንበር የለሽ ሐኪሞች የተባለው ድርጅት ተናገረ። የሰብአዊ ረድኤት ቡድኑ ዛሬ ባወጣው መግለጫ እንደ አውሮፓውያን አቆጣጠር ከታህሳስ አጋማሽ እስከ መጋቢት መጀመሪያ ድረስ ባሉ ጊዜያት ግምገማ ከተደረገባቸው 106 የጤና ተቋማት መካከል ወደ 70 ከመቶ የሚሆኑት የተዘረፉ ሲሆን 30 ከመቶዎቹ ጉዳት ደርሶባቸዋል ብሏል። በተገቢው መንገድ የሚሰሩት 13 ከመቶ ብቻ ናቸው ሲልም ድንበር የለሽ ሐኪሞች አክሎ ገልጿል። የጤና አውታሮቹ ይዞታ የክልሉን ሕዝብ ደህንነት አስመልክቶ ጥልቅ ስጋት የሚፈጥር ነው ብሏል ድንበር የለሽ ሐኪሞች። በሌላ በኩል የአስቸኳይ ጊዜ አስተባባሪ ማዕከል ምላሽ ሰጪ ብሔራዊ ኮሚቴ የክልሉን የመልሶ ማቋቋም ስራዎች በገመገመበት ሪፖርቱ በክልሉ ከሚገኙ ሆስፒታሎች መካከል 75 ከመቶ የሚሆኑቱ ሙሉ በሙሉ፣ 10 ከመቶ ያህሉ ደግሞ በከፊል ስራ ጀምረዋል ሲል አስታውቋል። ባለፉት ሁለት ሳምንታት 1583 እናቶች በእነዚሁ ተቋማት አገልግሎት አግኝተዋል ሲል ላብነት ገልጿል። አስከትሎም 967 ሰዎች ተኝተው መታከማቸውን፣ 44,000 ተመላላሽ ታካሚዎች ደግሞ ተስተናግደዋል ያለው የአስቸኳይ ጊዜው ብሔራዊ ኮሚቴ በክልሉ ከ90 ከመቶ በላዩ የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ ማመልከቱን መንግስታዊ የዜና ምንጮች ጠቁመዋል። ምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ አጥቂዎች በአንዲት መንደር ነዋሪዎች ላይ ጥቃት ከፍተው ቢያንስ 12 ሰዎች መግደላቸውን ዛሬ እማኞችና ሁለት የሲቪል መብት ተከራካሪ ቡድኖች ተናገሩ። ጥቃቱን ያደረሱት እንደ አውሮፓውያን አቆጣጠር ከ1990ዎቹ አንስተው ምስራቅ ኮንጎ ውስጥ የሚንቀሳቀሱ የተባበሩት ዲሞክራሲያዊ ኃይሎች የሚባል የዩጋንዳ ሚሊሺያ ቡድን ታጣቂዎች ናቸው ብለዋል። ከሁለት ዓመታት በፊት የኮንጎ የጦር ሰራዊት ዘመቻ ከከፈተባቸው ጊዜ ጀምሮ የቡድኑ ታጣቂዎች በሲቪሎች ላይ ጭካኔ በተመላበት መንገድ የበቀል ጥቃት ሲያደርሱ ቆይተዋል ነው የተባለው። ስለትና የጦር መሳሪያ የያዙ ታጣቂዎች እሁድ ሌሊት መንደሯን ወረው ባደረሱት ጥቃት የገደሏቸው 12 ሰዎች አስከሬኖች በየቦታው ወድቀው ይታያሉ ሲሉ አንድ የሲቪል መብቶች ተሟጋች ድርጅት ተጠሪ ገልጸዋል። በተባበሩት መንግስታት ድርጅት መሰረት ADF የሚባለው ይህ ቡድን ባለፈው የአውሮፓ 2020 ዓመተ ምህረት ብቻ ወደ 850 የሚጠጉ ሰዎች ገድሏል። ቡድኑን ዩናይትድ ስቴትስ ከIS ጋር ግንኙነት አለው በማለት ወንጅላ ባለፈው ረቡዕ በባዕዳን ሽብርተኛ ድርጅትነት ፈርጃዋለች። የመንግስታቱ ድርጅት ኤክስፐርቶች ግን በሁለቱ ቡድኖች መካከል ግንኙነት ስለመኖሩ ምንም ማስረጃ አላገኘንም ነው የሚሉት። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ሌሎችም የዲሞክራቲክ ፓርቲው አባላት ባለፈው ሳምንት በፕሬዚደንቱ የተፈረመውን $1.9 trillion የኮሮና ቫይረስ የኢኮኖሚ ማገገሚያ ለማስተዋወቅና በሙሉ የሪፐብሊካን ተቃውሞ መጽደቁ የመራጮችን ሕይወት ለማሻሻል ሲባል መሆኑን አሜሪካውያን እንዲረዱት ቅስቀሳ ለማድረግ ወደ ተለያዩ ግዛቶች ጉዞ እየጀመሩ ነው። ፕሬዚደንት ባይደን ዛሬ ሰኞ እቅዱን በተመለከተ በዋይት ሃውስ ውይይት ሲያደርጉ፣ ባለቤታቸው ዶክተር ጂል ባይደን ደግሞ ወደ ኒው ጀርሲ በማምራት ከሀገረ ገዢው ፊል መርፊ ጋር በዚያ በሚገኝ የአንደኛ ደረጃ ትምህርት ቤት ውስጥ ተገኝተው የትምህርት ጅማሮውንና የእርዳታ ጥቅሎቹን በተመለከተ ከወላጆች ጋር ይወያያሉ ተብሏል። በተመሳሳይም ምክትል ፕሬዚደንት ካማላ ሃሪስ ወደ ላስ ቬጋስ በመጓዝ የኮቪድ-19 የክትባት ጣቢያዎችን ይጎበኛሉ። ፕሬዚደንት ባይደንም ነገ ማክሰኞ ወደ ፊላዴልፊያ ይጓዛሉ ተብሏል። የኮቪድ ማገገሚያ እርዳታ ጥቅሉ በዩናይትድ ስቴትስ ታሪክ ውስጥ የተፈረመ እጅግ ግዙፍ ድጋፍ ሲሆን ለፕሬዚደንት ባይደንም በዲሞክራቶች ድጋፍ ብቻ የጸደቀ ትልቅ ስኬት ሆኖ ተመዝግቦላቸዋል። ሪፐብሊካን ሕግ አውጪዎች 534,000 ሰዎች በኮሮና ቫይረስ ለሞቱባት አሜሪካ ወረርሽኙን ለመግታት እምብዛም ፋይዳ የሌለው ወጪ ነው በማለት ድጋፉን እንደተቃወሙት ይታወሳል። በሌላ ዜና ዩናይትድ ስቴትስ ኮቪድ-19ን በተመለከተ በትክክለኛው አቅጣጫ እየተራመደች ነች ሲሉ ዶክተር አንቶኒ ፋውቺ ተናገሩ። በሚሊዮኖች የተቆጠሩ አሜሪካውያን ክትባቱን እየወሰዱ በመሆናቸው ነው ብለዋል። ሆኖም አሁንም ቢሆን በቫይረሱ የሚያዘው ሰው ብዛት ከፍ ባለ ቁጥር ላይ መርጋቱ አሳሳቢ መሆኑን ዶክተር ፋውቺ ሳይናገሩ አላለፉም። በቀን 60 ሺህ ገደማ ሰው በሚያዝበት ሁኔታ ላይ መርጋቱ አሁንም የወረርሽኙ ይዞታ በጣም ሊያሻቅብ እንደሚችል እንድናስተውል ያደርጋል ብለዋል። ፋውቺ በኤንቢሲ ቴሌቪዥን ቀርበው በሰጡት ቃል ጣሊያንን በምሳሌነት ጠቅሰዋታል። በዚያ በቫይረሱ የሚያዘው ሰው ቁጥር በነበረው መጠን ተረጋግቶ ሲታይ የመከላከያ መንገዶች እንደተነሱ ገልጸው ያም አሁን የሚታየውን የቁጥሩን ማሻቀብ አስከተለ ብለዋል። በዚያም የተነሳ ባለስልጣናቱ የተወሰኑትን የሀገሪቱን ክፍሎች ዛሬ እንቅስቃሴዎችን የመዝጋት እርምጃ እንዲወስዱባቸው ግዴታ ጥሎባቸዋል ነው ያሉት። ህዝቡ አሁንም ቢሆን ቫይረሱን ለመከላከል የወጡ መንገዶችን ተግባራዊ ማድረጉን እንዲቀጥል በተለይም ደግሞ በማስክ መሸፈኑን እንዲገፋበት ፋውቺ አጥብቀው መክረዋል። ዩናይትድ ስቴትስ በዓለም ዙሪያ ካለው 120 ሚሊዮን ገደማ የኮሮና ቫይረስ ተጋላጭ ውስጥ 29.4 ሚሊዮኑን ይዛ ቀዳሚው ስፍራ ላይ ነው የምትገኘው። ብራዚል 11.4 ሚሊዮን፣ ህንድ 11.3 ሚሊዮን ይዘው ይከተላሉ። ይህ በዚህ እንዳለ አስትራዜኒካ ኩባንያ የኮቪድ-19 ክትባታችን የደም መቋጠር ወይም መርጋት እንደሚያስከትል አንዲትም ማስረጃ አላገኘንም ሲል አስታወቀ። በብሪታንያና በአውሮፓ ህብረት ሀገሮች ክትባቱን የወሰዱ ከ17 ሚሊዮን በላይ ሰዎችን ያካተተው የአስትራዜኒካ ግምገማ የተካሄደው አየርላንድና ኔዘርላንድስ በደም መርጋት ምክንያት ክትባቱን ለህዝባቸው መስጠት ያቆሙትን ዴንማርክን፣ ኖርዌይንና አይስላንድን ከተቀላቀሉ በኋላ ነው። በሚያንማር በርካታ የተቃውሞ ሰልፈኞች በጸጥታ ኃይሎች መገደላቸው እየተዘገበ ባለበት በዚህ ወቅት ባለስልጣናት ያንጎን በምትባለው ከተማ በርካታ ቦታዎች ላይ የተጣለውን ወታደራዊ ቁጥጥር አራዝመውታል። በግዛቲቱ ያሉት በርካታ አካባቢዎች ወታደራዊ ቁጥጥር ስር መዋላቸውን በሀገሪቱ መንግስት የሚመራው MRTV የቴሌቪዥን ጣቢያ ያስታወቀው የጸጥታ ኃይሎች ወደ 40 የሚጠጉ ተቃዋሚዎችን መግደላቸው ከተገለጸ ከአንድ ቀን በኋላ ነው። አብዛኞቹ ግድያዎች የተፈጸሙት ከያንጎን ከተማ ወጣ ብለው በሚገኙ ቦታዎች ላይ ሲሆን ወታደራዊ ኃይሉ ስልጣን ከያዘ እንደ ፈረንጆቹ አቆጣጠር የካቲት 1 ወዲህ ከተደረጉት ተቃውሞዎች ብዙ ደም የፈሰሰበት እንደሆነ ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.vonews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማው የጤና መምሪያ አስታወቀ። በቀን ከሚደረገው ምርመራ 60% የሚሆኑ ሰዎች በኮቪድ-19 መያዛቸውንና የሞት ምጣኔም 11.9 መድረሱን የመምሪያው ኃላፊ አቶ ሙንጣሽ ብርሃኑ ገልጸዋል። ከቀን ወደ ቀን በመላው የሀገሪቱ ክፍሎች በኮቪድ-19 ወረርሽኝ የመያዝ ምጣኔ፣ ሕይወታቸውን የሚያጡና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጸው የኢትዮጵያ ጤና ኢንስቲትዩት መግለጫ ኮቪድ ኢትዮጵያ ከገባበት ቀን ጀምሮ ያልተመዘገበ በትላንትናው 30 ግለሰቦች በኮቪድ-19 ቫይረስ ሕይወታቸውን ማጣታቸውን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
በሱዳማ ክልል የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንጣሽ ብርሃኑ አሁን በከተማው እየጨመረ መጥቷል ያሉት የኮሮና ቫይረስ ስርጭት በዚሁ ከቀጠለ ከፍተኛ ጉዳት ሊከሰት ይችላል ብለዋል። ቫይረሱ በአገሪቱ እንደተገኘ በተወሰደው እርምጃና በታወጀው የአስቸኳይ ጊዜ አዋጅ ጉዳቶችን መክታት ተችሎ የነበረ ቢሆንም አዋጁ ከተነሳ በኋላ ካለፈው መስከረም ወር ጀምሮ በሐዋሳ ከተማ ጉዳት አድርሷል። ከፍተኛ ነው የተባለውንም ወቅታዊ የበሽታውን ስርጭት አቶ ሙንጣሽ አብራርቷል።
አጠቃላይ እስካሁን ባለው የመጀመሪያው ኬዝ ተገኝቶ ምርመራ ከተጀመረበት እስከ ትላንትና ከ33,000 በላይ ሰዎች ተመርምረዋል። 3774 ሰዎች ፖዚቲቭ ሆነዋል። ወይም 3734 ሰዎች ቫይረሱ ተገኝቶባቸዋል። እንደ አጠቃላይ በሽታው የመገኘት እድሉ ስንት ፐርሰንት ነው ብሎን ስንመለከት 11% ነው ቶታል አቨሬጁን ከወሰድን በጊዜ ካልከፋፈል ነው። ይህ 11% እንደ ሀገርም ከተወሰደ ትልቅ ነው። 10% አልደረሰም። እንደ ሀገር ያለው እስካሁን የነበረው ከፍ ያለ ነው። ምን ሆኖ ነው የሚለውን ነገር በምንመለከትበት ጊዜ ከመጀመሪያው አንስቶ የአስቸኳይ ጊዜ አዋጅ እስኪያልፍ ድረስ ወደ 12,000 ገደማ ሰዎችን መርምረን 1,233 ሰዎች በሽታው ተገኝቶባቸዋል። የሞት ማን ነው በሽታው የመገኘት ምጣኔ 9.7% ነበር። የሞት ምጣኔ በዚህ ወቅት እጅግ በጣም ዝቅተኛ ነው። 16 ሰዎች ናቸው የሞቱት፣ 1.3% ብቻ ነበር። ይህ ከሀገር አንጻርም ከተመለከትን ከፍ ያለ አይደለም። አስቸኳይ ጊዜ አዋጅ ከተነሳ በኋላ እንቅስቃሴዎች ሲፈቀዱ፣ ትራንስፖርት ሲለቀቅ፣ ገበያዎች ለቀቅ ሲደረጉ፣ የሃይማኖት ተቋማት ሲከፈቱ ምን ሆነ የሚለውን ነገር በምንመለከትበት ጊዜ አጠቃላይ ከመስከረም 1 እስከ ትላንትና 20,448 ሰዎች ምርመራ ተደርጎላቸው 4,237 ሰዎች በሽታው ተገኝቶባቸዋል። በሽታው የመገኘት ምጣኔ ከባለፈው ከፍ አለ፣ 11.9% ሆነ። በዚህ ወቅት 66 ሰዎች ሞተዋል። የሞት ምጣኔ 2.7% ሆነ። አስደንጋጭ በጣም ከፍ ያለ ማለት ነው። እንዳገርም ከተመለከተን የሞት ምጣኔ እንደዚህ አይደለም።
በአማካይ በቀን 100 ሰዎች በሐዋሳ ከተማ እየተመረመሩ ሲሆን ከሁኔታዎችና ከባላት ጋር በማያያዝ በበሽታው የሚያዝ ቁጥርም ከፍተኛ መሆኑን ማስታውቀዋል።
በዚህ በከተማችን የተለያዩ ትልልቅ በዓላትና ዝግጅቶች ተደርጎ ነበርና ከዛ ጊዜ ጀምሮ ያለው ነገር ለመመልከት ስንሞክር 2285 ሰዎች ምርመራ ተደርጎላቸው 547 ሰዎች በሽታው ተገኝቶባቸዋል። 23.9% ሆነ ፖዚቲቭ የመሆን ምጣኔ። በባለፈው አንድ ሳምንት ውስጥ ስምንት ተከስተተ የሚለውን ነገር ተመለከትን። እንግዲህ እንዴት ትረንዱ እየጨመረ እንደሆነ ለመረዳት ያስችላል። ከየካቲት 29 እስከ ትላንትና የመረመርነው 343 ነው። 335 ሰዎች ፖዚቲቭ ሆነዋል። በሽታው የመገኘት ምጣኔ 39.7% ነው። ከትላንት ወዲያና ትላንትና ምን ነበር የሚለውን ነገር በምንመለከትበት ጊዜ ከትላንት ወዲያ 51% ደርሷል። ትላንትና 60% ደርሷል ፖዚቲቭ። አሁን በዚህን ሰዓት በእጃችን በርካታ ህመምተኞች ያሉ ሲሆን በተለይም በጽኑ ሕክምና ላይ ያሉት ሰዎች አንድም ቀን ሞት ሳይከሰት ሳድር ስምንት ቀን ሆኗል። አንድ ሰው ሁለት ሰው እየሞተ ነው ያለው። አልጋዎቹ ሞልተዋል። ኦልሞስት በእጃችን ያሉት ሰዎች በሙሉ ክሪቲካል ናቸው። በተለይም 19 ሰዎች በጣም የጠናባቸው ናቸው። በጭንቅ በስቃይ ላይ ያሉ ማለት ነው።
በሽታው በስፋት የተገኘ ነው የተባለውም በትምህርት ቤቶች፣ በዩኒቨርሲቲዎች፣ በኢንዱስትሪ ፓርክና በማህበረሰብ ውስጥ መሆኑንም ገልጧል። ምክንያቶቹንም አብራርቷል ኃላፊው።
የበሽታው ፍጥነት ከኛ እንቅስቃሴ ከኛ ተግባር እጅግ በጣም ጠይሏል። የሚያባረን አልተወም፣ እኛ ግን ተኝተናል። ኮሮና አለ፣ በጣም አቅሙን አጠናክሮ ጉልበቱን አጠናክሮ ኮሮና አለ። ሰው ግን ተዘናግቷል በጣም። ምክንያት ሊሆኑ የቻሉት ጉዳዮች ምንድን ናቸው የምለውን ነገር ለማንሳት ያክል ጥሩ ናቸው የሚባሉ በርካታ ስራዎችን በመስራት ሊደርስብን የሚችለውን ከፍተኛ አደጋ እንደ ሀገር እንደ ከተማችንም ለመቀነስ ችለናል። ነገር ግን ችግሩ ከኛ እስካራቀ ጊዜ ድረስ የነበረውን እንቅስቃሴ ይዘን ባለመቀጠላችን ዋጋ እየከፈልን ያለ ነው። የመዘናጋት ሁኔታ በሁሉም ሰው ላይ ይስተዋላል። ህብረተሰቡ ተዘናግተዋል፣ እኛም ተዘናግተናል፣ ባለሙያም ተዘናግተዋል፣ አስተዳደሩም ተዘናግተዋል። ከዚህ ቀደም የምናደርገውን አይነት እንቅስቃሴ እያደረግን አይደለም።
መፍትሄውም ህዝቡ በግለሰብ ደረጃ የሚወስደው እርምጃ መሆኑን የተናገሩት አቶ ሙንታሻ ተቋማትም ኃላፊነታቸውን መወጣት አለባቸውም ብሏል። በሐዋሳ ከተማ ስርጭቱ እንደገና የተባባሰው በገበያ፣ በሃይማኖት ተቋማት፣ በልቅሶ፣ በሰርግ፣ በመዝናኛ ስፍራዎች፣ በጭፈራ ቤቶችና በሌሎች ማህበራዊ ሁኔታዎች በህዝቡ ዘንድ እንዲሁም በባለሙያውና በመንግስት አካላት የሚስተዋል መዘናጋት መሆኑን ተናግሯል።
ስለዚህ ወደ ልቦናችን የምንመለስ ከሆነና ተከሰተ የተባለው ነገር አስደንግጦን ከሆነ ትኩረት በሚደረግባቸው ጉዳዮች ላይ ብቻ አነሳለሁ። ምን እናደርግ የምለው አንደኛ ለመከላከል የተቀመጡት ጉዳዮች ሶስቱ ናቸው። በጣም ኢፌክቲቭ ማስክ መጠቀም ነው። መራራቅ ያለመነካካት ጉዳይ ነው። የንጽህና ጉዳይ ነው። ይህንን ለግሉ ያደረገ ሰው ቤቱን ይታደጋል፣ ጎረቤቶቹን ይታደጋቸዋል፣ ሀገሩን ይታደጋል።
በሌላ በኩል ከቀን ወደ ቀን በመላው የአገሪቱ ክፍሎች በኮቪድ-19 ወረርሽኝ የመያዝ ምጣኔ ህይወታቸውን የሚያጡና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጠው የኢትዮጵያ ጤና ኢንስቲትዩት መግለጫ ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ ጀምሮ የመጀመሪያውና ከፍተኛ ነው የተባለው ቁጥር ተመዝግቧል። በትናንትናው ዕለትም 30 ግለሰቦች በኮቪድ-19 ቫይረስ ህይወታቸውን ማጣታቸውን ኢንስቲትዩቱ አስታውቋል። ከመጋቢት 3 እስከ 4 2013 ዓመተ ምህረት ባሉት 2 ቀናት ብቻ 57 ግለሰቦች በኮቪድ-19 ህይወታቸውን ያጡ ሲሆን በአጠቃላይ እስከ ትላንት 2540 ግለሰቦች በኮቪድ-19 ህይወታቸውን አጥተዋል። ከነዚህም ውስጥ 74% የሚሆኑት ከህክምና ማዕከላት ሲሆኑ 24% ደግሞ ከአስክሬን ላይ ናሙና ተወስዶ የተመረመሩ ናቸው ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የ2013 ሀገራዊ ምርጫ ትልቅ ተስፋ የተጣለበት በመሆኑ ስኬታማ ሆኖ እንዲጠናቀቅ ህብረተሰቡ በንቃት እንዲሳተፍ ኢዜማ ጥሪ አቅርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪውን ያቀረበው በባህር ዳር ከተማ የምረጡኝ ቅስቀሳ ማስጀመሪያ መርሃ ግብር ባስጀመረበት ስነስርዓት ነው። አስቴር ምስጋናው ዝርዝር ዘገባውን ልካለች።
ንቁ ዜጋ ምቹ ሀገር በሚል መሪ ሀሳብ ኢዜማ ይፋ የምረጡኝ ቅስቀሳውን በባህር ዳርና አካባቢዋ ጀምሯል። በምረጡኝ የቅስቀሳ ማስጀመሪያ መርሃ ግብሩ ላይ የተገኙት የፓርቲው ሊቀመንበር አቶ የሸዋስ አሰፋ ፓርቲያቸው ምርጫው የህዝብ ድምጽ የሚከበርበት እንዲሆን እየሰራ እንደሆነ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለ2013 ዓ.ም ምርጫ በርካታ እጩዎቹን ማቅረቡንም አቶ የሸዋስ ገልጸዋል።
ከዚህ በፊት ምርጫ የሚበላሸው ከምርጫ በፊት ነው። አማራጭ እንድታጣ በማድረግ አማራጭ ከሌለህ ለመምረጥ አትችልም። አሁን አማራጭ አለ። አሁን በርግጠኝነት ኢዜማ አማራጭ ነው ብሎ መናገር ይቻላል። በ448 የምርጫ ወረዳ የሚወዳደር ፓርቲ ኢትዮጵያ ውስጥ ተፈጥሮ ያለ። ስለዚህ ይሄን ሰርተናል። ይሄ አማራጭ አለ። በምርጫው ጊዜ እያንዳንዱ ዜጋ መምረጥ አለበት። በችልተኝነት ወይም ምንም አይመጣም ቀድሞ ተበልቷል አልተበላም ውስጥ መግባት የለበት። የየራሱን መወጣት አለበት። ካርድ ማውጣት አለበት። መምረጥ አለበት። ውጤቱን ምርጫ ቦርድ ሲገልጽ መጠበቅ አለበት። መሰልጠን ማለትም ይሄ ነው። ስለዚህ ቅድመ ምርጫ ሂደቱ በጣም ብዙ መስቀልቅሎች ያሉበት ቢሆንም በጥሩ ሁኔታ እየሄደ ነው በእኛ ግምገማ። ከዚህ በኋላ ያለውንም ነገር የኛ ነው። አሁን እንትና እንዲህ ያደርገው አላደረገው አይደለም። እኛ ራሳችን ኃላፊነት አለብን ያንን ለመስራት። እሱን እየሰራን ያለ ነው።
በኢትዮጵያ የምርጫ ታሪክ በርካታ ድሎች እንዳመለጡ ያስታወሱት ሊቀመንበሩ ይህ መስዋዕትነት የተከፈለበትና ተስፋ የተጣለበት የ2013 ዓ.ም ምርጫ ስኬታማ ሆኖ እንዲጠናቀቅ ኢዜማ በሰከነ የፖለቲካ መንፈስ እየሰራ ነው ብለዋል።
ከዚህ በፊት በጣም በርካታ ሙከራዎች አልፈውናል። በ1953 በ66 67 በ83 በ97 በጣም በርካታ የዲሞክራሲ ጅምሮች አልፈውናል። ይሄ ግን ሊያልፈን አይገባም። በጣም ብዙ መስዋዕትነት ነው የከፈልንበት። ታስረንበታል፣ በረሃ ወርደንበታል። የሞቱ በጣም በርካታ ችግር ገዢው ፓርቲ ውስጥ ያሉ ሰዎችን ጨምሮ በጣም ብዙ ሰው መስዋዕትነት ከፍሏል ብዙ ኢትዮጵያዊ እና ይህንን ለፍሬ ማብቃት ከሁሉም ዜጋ ይጠበቃል። ኢዜማ ኃላፊነቱን ይወጣል። ሌሎችም መወጣት አለባቸው። ይህንን በጨዋነት ተወጥተን ኢትዮጵያን ወደ ዲሞክራሲ ካሻገር ልክ እንደ አድዋ ድል ትልቅ ታሪክ እናስመዘግባለን። ካበላሸው ነው ደግሞ በዛ ልክ እንወቀሳለን የሚል ግምገማ ያለን እንደ ኢዜማ።
እንደ አዲስ የተቋቋሙ ተቋማትን ብዙ ጉድለቶች ቢኖርባቸውም እየሰሩ ነው ብለዋል አቶ የሸዋስ።
ምርጫ ቦርድ ገና መሰራቱ ነው። ምርጫ አካሄድ ተባለ። ፖሊስ ሪፎርም እየተደረገ ነው። ገና ይህን አድርግ ተባለ። የሰብአዊ መብት ተቋም የነበሩት የህወሓት ካድሬዎች በሙሉ ወርደው ሌላ ሰው ተተክቶ እና ይህን አድርግ። ስለዚህ እንደ ተቋም መቆም በአንድ በኩል ራሱን የቻለ ችግር ነው። ይህን ከባድ ችግር መሸከም ደግሞ ራሱን የቻለ ችግር ነው። ስለዚህ እያገዝናቸው ሌላ ሀገር የለንም። ምንም ሰበብ ፈጥረን ምናምን የምንተው አይደለም። የኢትዮጵያ ነገር ለሌላ የሚተው አይደለም። ስለዚህ የተቋማቱ ስራ ድክመቶች ያሉ ቢሆንም እስካሁን ደህና ነው ማለት ይቻላል።
በምርጫ ቅስቀሳው የተሳተፉ አንዳንድ አስተያየት ሰጪዎችም በሚደግፉት ፓርቲ ውይይት ላይ ያለ ስጋት መሳተፋቸውን ገልጸዋል።
አሁን ባለው እንቅስቃሴ በእርግጥ እንደዚሁ በነጻነት ተሰብስቦ ለመነጋገር ካለፈው ስናየው ከባድ ነው። የአሁኑ ጥሩ አቅጣጫ አለው።
ይመርጠኛል ያስተዳድረኛል ያለውን ፓርቲ እንዲመርጥ ጥሩ ግንዛቤ ይፈጥራል ብዬ ገምታለሁ።
በ2011 ዓ.ም በባህር ዳር ከተማ ተጠርቶ የነበረው የአዳራሽ ውስጥ ስብሰባ በአንዳንድ የታጠቁ ወጣቶች ተቃውሞ ከተበተነ በኋላ ኢዜማ መሰል እንቅስቃሴዎችን ሲያደርግ አሁን የመጀመሪያው ነው። በዚህ መርሃ ግብር ላይ ምክትል ሊቀመንበሩን አቶ አንዱዓለም አራጌን ጨምሮ ሌሎች የፓርቲው የስራ ኃላፊዎችና ደጋፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ ቅሬታዎችንና አለመግባባቶችን በፍጥነት ለመፍታት የሚያስችለውን ቅድመ ዝግጅት በማድረግ ላይ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። መስፍን አራጌ ዝርዝሩን ልኮልናል።
የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ዝባር 2011ን መሰረት ተደርጎ በተዘጋጀው የምርጫ ለመግባባቶች መፍቻ ሰነድ ላይ እንደተብራራው የተለያዩ የክርክርና የቅሬታ አይነቶች በቅድመ ምርጫ፣ በምርጫ ቀንና በድህረ ምርጫ ወቅት ሊከሰቱ ይችላሉ። እነዚህን የክርክርና የቅሬታ አይነቶችን ገለልተኛ ሆኖ ለመፍታት በአማራ ክልል በተለያዩ ደረጃዎች የሚገኙ ፍርድ ቤቶች ዝግጁ መሆናቸውን ነው የክልሉ ጠቅላይ ፍርድ ቤት ፕሬዚደንት አብዬ ካሳሁን ለአሜሪካ ድምጽ ሬዲዮ ያስታወቁት።
የምርጫ ክርክርን ለመዳኘት እንዲችሉ ያው እንግዲህ በክልሉ ላይ ወረዳም ንዑስ ወረዳ ፍርድ ቤትም፣ ከፍተኛ ፍርድ ቤቶች በዞን ደረጃ ያሉ፣ እንደገና ደግሞ ጠቅላይ ፍርድ ቤትም ሆነው የተለያዩ የፍርድ ቤት ደረጃዎች አሉ። በእነዚህ ባሉት ፍርድ ቤት ደረጃዎች ሁሉ ቢያንስ አንዳንድ ችሎት ጉዳዮች አለመግባባት ምርጫ ጋር በተያያዘ በምዝገባ ሂደትም፣ በመራጮች ድምፅ አሰጣጥ ሂደት በማንኛውም ደረጃ ላይ ባለበት ቢከሰት ክርክሩ በህጉ በተመለከተው መንገድ ሁኔታዎች ባይሄዱ እና ክርክሩ ወደ ፍርድ ቤት ቢመጣ እዚያው አካባቢ ላይ ተቀብለው ሊያስተናግዱ የሚችሉ ችሎቶች እንዲኖሩ ተፈልጎ ሁሉም ፍርድ ቤት ላይ ቢያንስ አንድ ችሎት ጉዳዩን ሊመለከት የሚችል ዝግጁ እንዲሆን ተብሎ ነው በእኛ በኩል የታሰበው። በድምሩ ሲወሰዱ ወደ 209 ፍርድ ቤቶች ናቸው ያው በየደረጃው ያሉ ከወረዳ ጀምሮ ከጠቅላይ ፍርድ ቤት ያሉን ማለት ነው።
የምርጫ ክርክርና ቅሬታ ከመደበኛው ቅሬታ በተለየ መልኩ እንደሚስተናገድ ፕሬዚዳንቱ አብራርተዋል። አንስተዋል።
በጊዜ መስተናገድ የሚፈልግ ነው የምርጫ ጉዳይ። ያ ነው እንደ ኖርማል እንደ ማንኛውም ክርክር አይተህ በተዘረጋው የዳኝነት እንትን ገብቶ ይስተናገድ ቢባል ጊዜ የሚያልፍባቸው ጉዳዮች አሉ። ለምሳሌ ልመዘገብ ሲገባል ተከለከልኩ ቢል መከልከሉ ልክ ነው አይደለም ብሎ ቶሎ ብሎ በጊዜ አይቶ የሚሰጥ ራሱን የቻለ ቤንች ከሌለ ትንሽ የመጓተት ነገሮች ሊኖሩ ይችላል። እንደ ማንኛውም ጉዳይ ልምራው ብትል እና ከእሱ ታሳቢ በማድረግ ቢያንስ በየደረጃው አንዳንድ ችሎት ቢኖር ብለን ነው።
ከዚህ ቀደም በተለይ ከምርጫ ጋር ተያይዘው የፍትህ ተቋማት እና የፍትህ ባለሙያዎች አሉባቸው የሚባሉት አድሎዎች አሁን እንዳይደገሙ አሁንም አንዳንድ ተፎካካሪ የፖለቲካ ድርጅቶች የገዢው ፓርቲ የፍትህ አካላትን ለመጠምዘዝ ጥረት ያደርጋል የሚሉ ቅሬታዎች በተግባር ላይ እንዳይወሉና ገለልተኛ ሆኖ እንዲያገለግል በእናንተ በኩል ምን ያህል ቅድመ ዝግጅት አድርጋችኋል?
ዳኞች በመርህ ደረጃ በማንኛውም ጉዳይ ቢሆን ነጻና ገለልተኛ ሆነው ዳኝነት አገልግሎት መስጠት አለባቸው። ይሄ ነው መደረግም ያለበት በሌሎችም ጉዳዮች ቢሆኑ ማለት ነው። በምርጫ ጉዳይ በሚሆንበት ጊዜ አንዳንድ ጊዜ ተጽዕኖዎች ሰፊ ይሆናሉ፣ በዚያኛውም ይሁን በሌላኛውም ጎን ማለት ነው። እንደዚህ በሚሆንበት ጊዜ ፍርድ ቤቶች መርህ ላይ ተመስርተው ነጻነታቸውን ጠብቀው ነገር ግን ህጉን በግልጽ አውቀውና የቀረበላቸውን ፍሬ ነገር አገናዝበው መወሰን እንዲችሉ በስልጠና ግንዛቤ መፍጠር ዝግጁ ማድረግ ነው። በተግባር ደግሞ ተገቢ ክትትል ይደረጋል።
ከምርጫው ጋር የሚነሱ ቅሬታዎችና ክርክሮች በሚዳኙበት ስልት ዙሪያ ከ209 ፍርድ ቤቶች የተውጣጡ ዳኞች በደሴ፣ በደብረ ብርሃን፣ ባህር ዳርና ጎንደር ከተሞች ላይ ሰሞኑን ስልጠና ተሰጥቷቸዋል። ከዚህ ቀደም በምርጫ ሂደቶች ውስጥ የሚከሰቱ አለመግባባቶችን ዋቢ በማድረግ ስጋታቸውን የሚገልጹ አስተያየት ሰጪዎች እንደሚሉት ግን ባሉት ችሎቶችና ዳኞች ቁጥር እንዲሁም በውስን የግብአት አቅርቦት ሚሊዮኖች የሚሳተፉበትን የምርጫ ሂደት ቅሬታንና አለመግባባትን ለመዳኘት ሊከብድ ይችላል። በአማራ ክልል ጠቅላይ ፍርድ ቤት የደሴ ክላስተር ዳኛ ብርሃኑ አሰፋ ልዩ የምርጫ ችሎት ስለሚዘጋጅ የሚነሱትን ስጋቶች መፍታት እንደሚቻል ይናገራሉ።
በአዋጁም በደንቦቹም ላይ እንደተመለከተው እያንዳንዱ ፍርድ ቤት ልዩ የምርጫ ችሎት እንዲዘጋጅ ይደረጋል። ይሄ ልዩ የምርጫ ችሎት እነዚህ የሰለጠኑ ዳኞች የሚሳተፉበትና የሚዳኙበት ነው። ይሄ ከመሆኑ አንጻር ምናልባት አንዳንድ ችሎት ነው የተደረገው በእያንዳንዱ ፍርድ ቤት። አንዳንድ ሰፊ ከተማዎች ላይ ተጨማሪ ችሎቶች እንዲኖሩ አድርገናል። ባለው ሁኔታ ምናልባት ለመፍታት ያስችላል ብለን እንገምታለን። ምናልባት ብዙ ቅሬታዎችም ላይቀርቡ ይችላሉ የሚል ግምት ስላለን ኢንፍራስትራክቸር ቢሮዎችን በተመለከተ በመደበኛ ችሎት የሚስተናገሩ ስለሆነ በዛው አግባብ የተሟላ ነው ብለን እንጠብቃለን። የሚያስፈልጉ ግብአቶችን በተመለከተ የሚመለከተው አካል ፍርድ ቤቶችም ጭምር ማሟላት እንዳለባቸው በደንብም ላይ የተመላከተ ስለሆነ በዛው አግባብ ፍርድ ቤቶችም ያዘጋጃሉ ብለን እናስባለን። ከዚህ በተጨማሪ ፍርድ ቤቶች መደበኛ የስራ ሰዓታቸውን ብቻም ሳይሆን በምርጫ ጉዳይ ላይ ቅዳሜና እሁድንም የበዓላት ቀንም ጭምር መስራት እንዳለባቸው በግዴታነት ተቀምጧል። ከዚህ አንጻርም ምናልባት በእነዚህ ቀናቶች የምርጫ ጉዳዮች አለመግባባቶችን በማየት በአጭር ጊዜ ውስጥ ውሳኔ ለመስጠት ፍርድ ቤቶች ዝግጁ ናቸው ብለን እናስባለን።
እንደ ጉዳዮቹ ጥልቀትና ውስብስብነት ከአምስት ቀናት ባልበለጠ ዳኝነት ለመስጠት እንደሚሰራም ነው የገለጹት ዳኛ ብርሃኑ።
በተለይ ከመራጮች ምዝገባ ጋር ተያይዞ፣ ከእጩ ተወዳዳሪዎች ጋር ተያይዞ፣ ከድምፅ አሰጣጥ ጋር ተያይዞ የሚነሱ ጉዳዮች አሉ። እንደገና ደግሞ ድምፅ ቆጠራ ጋር ተያይዞ የሚነሱ አለመግባባቶች አሉ። በተጨማሪም ከምርጫ ስነ ምግባር ጋር ተያይዞ የሚነሱ ክርክሮችም አሉ። እነዚህም በተመለከተ ለእያንዳንዳቸው የተለያየ ጊዜ ገደብ ተቀምጦላቸዋል። አብዛኞቹ በሶስት ቀን ውስጥ የሚያልቁ አሉ። በተለይ የድምፅ አሰጣጥ ሂደት በ12 ሰዓት ውስጥ የሚጠናቀቅ ነው። ስለዚህ ከዚያ ጋር ተያይዞ ወዲያው ውሳኔ የሚሰጥበት አግባብ እንዲፈጠር፣ ከዛም አልፎ እንግዲህ ፍርድ ቤት ከደረሰ ክርክሩ በሶስት ቀናት ውስጥ ውሳኔ እንዲሰጥ የሚደረግበት አግባብ አለ።
የፌዴራሉ ጠቅላይ ፍርድ ቤት ለስድስተኛው ጠቅላላ ምርጫ ለዳኞች ባዘጋጀው የምርጫ አለመግባባቶች አፈታት ሰነድ ላይ እንደጠቆመው በቅድመ ምርጫ ወቅት ምዝገባና የሕዝብን ሀብት አላግባብ መጠቀም፣ በምርጫ ቀን ሌላን ሰው መስሎ መቅረብና ከአንድ ጊዜ በላይ መምረጥ፣ በድህረ ምርጫ ወቅት የድምፅ ቆጠራና የውጤት ይፋ አደራረግ ግድፈት ለአለመግባባቶችና ለቅሬታ ምንጭ ከሚሆኑት ዝርዝሮች ጥቂቶቹ ናቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
በእነ አቶ አራርሳ ቢቂላ የሚመራው የኦሮሞ ነጻነት ግንባር ባለፈው ሳምንት መጨረሻ ላይ አካሄድኩት ያለው ጠቅላላ ጉባኤ ከድርጅታችን እውቅና ውጭ ነው ሲሉ የፓርቲው ሊቀመንበር ዳውድ ኢብሳ በቃል አቀባያቸው በኩል ገልጸዋል። በአቶ አራርሶ ቢቂላ የሚመራው ኦነግ ግን ጠቅላላ ጉባኤውን ማካሄዳቸው አግባብ እንደሆነ ነው ያስታወቀው። ጉባኤው አቶ አራርሶ ቢቂላን አዲሱ የኦነግ ሊቀመንበር አድርጎ መምረጡ ተገልጿል። በዚህ ጉዳይ ላይ ከምርጫ ቦርድ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ዘገባ ልካለች።
የኦሮሞ ነጻነት ግንባር ኦነግ ባለፈው ቅዳሜ በድርጅቱ ዋና ጽህፈት ቤት የተካሄደው ጠቅላላ ጉባኤ ህገ ወጥ ነው ስል ገልጿል። ጠቅላላ ጉባኤው ከድርጅቱ ዕቅና ውጪ ነው ሲሉ የኦነግ ቃል አቀባይ አቶ በትዩርጌሳ ለአሜሪካ ድምጽ አብራርቷል።
ግብዣም አልደረሰልንም። ይህ ነገር እየተካሄደ ስለመሆኑም ራሱ ምንም አይነት ድምጽ አልነበረንም። በህገ ደንባችን መሰረት አንድ ድርጅቱ ተወካይ ሊቀመንበሩ ነው። ስለዚህ በስልጣን ላይ እስካሉ ድረስ በዛ ዋና ጽህፈት ቤት የሚደረግ ማናቸውም ነገር ሊቀመንበሩ ጋባዥነትና እውቅና መሆን አለበት። ይህ ህጋችን ነው የሚደነግገው። ያ አልተደረገም። አብዛኛው ማለት ይቻላል፣ ሁሉም ማለት ይቻላል የድርጅቱ አባላት አልሰማም እና የድርጅቱ መዋቅር የማያውቀውን ስብሰባ ነው ያደረጉት።
በአቶ አራርሶ ቢቅላ የሚመራው ኦነግ በበኩሉ ጠቅላላ ጉባኤው በህጋዊ መንገድ የተካሄደ ነው ሲል ገልጿል። ከድርጅቱ ከፍተኛ አመራሮች መካከል አንዱ አቶ ቀጀላ መርዳሳ ስለ ጉባኤው እንዲህ ሲሉ አብራርቷል።
አሁን የተፈጠረው ችግር ራሱ ጠቅላላ ጉባኤ እንድንቀመጥ አስገድዶናል ነው። ጠቅላላ ጉባኤ ካልተቀመጠ ይህ ችግር ሊፈታ አይችልም። የድርጅቱ መዋቅሮች እንደ ስራ አስፈጻሚ፣ እንደ ማዕከላዊ ኮሚቴ የመሳሰሉት ተቋማት ወይንም ደግሞ ህጋዊ የድርጅቱ አካላት ውሳኔ መስጠት የማይችሉበት ደረጃ ላይ ነበሩ ከትናንትና ድረስ ማለት ነው።
ጠቅላላ ጉባኤው ከድርጅቱ ህገ ደንብ ውጪ የተካሄደ ነው ስል በአቶ ዳውድ እብሳ የሚመራ ኦነግ ለምርጫ ቦርድና ለአዲስ አበባ ፖሊስ ኮሚሽን ደብዳቤ ማስገባቱንም አቶ በቴ ተናግረዋል።
ምክንያቱም አዲስ አበባ ፖሊስ ኃላፊነቱን ተረክቦ ነው ቢሮውን ሲጠብቅ የነበረው እና ከህግ አግባብ ውጪ የኦነግን አመራር ከጽህፈት ቤቱ ባስወጣበት ቀን የገባው ቃል ምንም አይነት ነገር እዚህ ግቢ ቢፈጠር ፖሊስ ኃላፊነቱን እንደሚወስድ ነበር። ስለዚህ እሱ ባለበት ይሄ ነገር መፈጠሩ እና እሱም ኃላፊነት እንዳልተወጣ ጠቅሰን ለፖሊስ ኮሚሽንም ጽፈን ነበረ። ለምርጫ ቦርድም ይህንን አቋማችንን ድርጅቱ የማያውቀው ስብሰባ እየተደረገ መሆኑን አሳውቀናል።
አቶ ቀጀላ መርዳሳ በኩላቸው የጉባኤው መካሄድ ድርጅቱን ከውርቀት ለማስቀረት የተወሰደ እርምጃ ነው ሲሉ ገልጿል።
ድርጅቱ እንዳይበታተን፣ ድርጅቱ ወደፊት መራመድ እንዲችል፣ የድርጅቱ ህልውና እንዲቀጥል፣ አልፎም ደግሞ በአገሪቷ ምርጫ በዚህ አመት ይካሄዳል ተብሎ በታቀደው ምርጫ ውስጥም ለመሳተፍም እነዚህ ችግሮች መፈታት አለባቸው የሚሉ ዘርፈ ብዙ ምክንያቶች አሉ ማለት ነው ለዚህ ጠቅላላ ጉባኤ መደረግ።
የአዲስ አበባ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ፋሲካ ፋንታ ጉዳዩን አስመልክቶ ተከታዩ መልስ ሰጥቷል።
እኛ የጠቅላላ ጉባኤው ስብሰባ እንደሚደረግና እዛ ጠቅላላ ጉባኤው ላይ ፖሊስ ጥበቃ እንዲያደርግልን እኛ ከፈቀድነው ውጪ ሰው እንዳይገባ ብለው ባጅ መግቢያ ባጅ አዘጋጅተው ቅዳሜ ቀኑ ሙሉ እስከ ሌሊቱ 8 ሰዓት ስብሰባ ነው የነበራቸው። እዛ ስብሰባ ላይ እነሱ ባቀረቡ ጥያቄ መሰረት ፖሊስ ጥበቃ ሲያደርግላቸው ነው የነበረው። በማግስቱ እንደዚሁ እሁድ ዕለት የጠቅላላ ጉባኤ የተመረጡ ሰዎች አሉ። እነዛ ሰዎች በዚህ ነው ስብሰባ ሲያካሂዱ የነበሩት። ያንንም ያው ፖሊስ ጥበቃ ሲያደርግ ነው የነበረው እና እዛ ውስጣቸው በነበረው አለመግባባት አንደኛው አትገባም፣ ሌላው እንደዚህ እናደርጋለን ብሎ እንግዲህ ጠቅላላ ጉባኤ ሲሰበሰብ የሚሰበስቡ ሰዎች ይኖራሉ። በጠቅላላ ጉባኤውም ምናልባት እነሱ እዛ በፖለቲካል ውሳኔ የሚሰጡትን እኛ የምናውቀው ነገር የለም። ከዛ አላስገባም ብሏል የሚለው በሙሉ እኛ ተልእኮ ከእኛ ስራ ጋር የሚያያዝ አይደለም። በሙሉ እዛ ፖለቲካ ችግራቸውን በፖለቲካል ነው መፍታት ያለባቸው።
ጠቅላላ ጉባኤው በማጠቃለያው አቶ አራርሶ ቢቅላን የኦነግ ሊቀመንበር አድርጎ መምረጡ ተገልጿል። አቶ ብርሃኑ ለማና አቶ ቀጀላ መርዳሳ ደግሞ ምክትል ሊቀመንበር ሆኖ መመረጣቸውን ነው የተጠቆመው። የኢትዮጵያ ምርጫ ቦርድ በዚህ ጠቅላላ ጉባኤና በአካሄደው ምርጫ ላይ ያለውን አስተያየት ለጊዜው ማካተት አልተቻለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አሁን ደግሞ ወደ ሶሪያ ጉዳይ እናመራለን። በሶሪያ የእርስ በርስ ጦርነት ከተጀመረ ዛሬ እንደ አውሮፓ አቆጣጠር መጋቢት 15 ልክ 10ኛ ዓመቱ ነው። በብዙዎቹ የሶሪያ ግዛቶች የሶሪያው ፕሬዚደንት ባሻር አልአሳድ ድል ያገኙ መስለው ይታያሉ። ይሁን እንጂ የአማጽያኑ ጠንካራ ይዞታ በሆነችው አድቢል ተቃውሞው እንደበረታ ነው። 4 ሚሊዮን የሚሆኑ ሶሪያውያንም በጦርነቱ ታግተው ይገኛሉ። የአሜሪካ ድምፅ ዘጋቢዎች ሂዘር እና ሻዲ ተርክ ከአድቢል ሶሪያ ዘገባ ልከዋል።
በሶሪያ ለአስርት ዓመታት የዘለቀው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ፈጅቷል። በሚሊዮኖች የሚቆጠሩትን አፈናቅሏል። የአያሌዎችን ሕይወት አመሰቃቅሏል። ፕሬዝደንት ባሽር አልአሳድ ሊገባደድ የተቃረበውን ጦርነት በድል ማጠናቀቃቸውን ገልጸዋል። ሌሎች ደግሞ እዚህም እዚያም የተበታተነውን ውጊያ እየጠቀሱ የተቃዋሚዎቹ ጠንካራ ይዞታ የሆነችውን ኢድሊብ እና በሰሜን ምዕራብ ሶሪያ አካባቢዎች እያነሱ ጦርነቱ ተዳፍኗል ይላሉ። ወደ 17.5 ሚሊዮን ከሚጠጋው የሶሪያ ህዝብ ወደ 4 ሚሊዮን የሚጠጋው ህዝብ የሚኖረው በእነዚህ አካባቢዎች ነው። ኢድሊብ ከተማ ውስጥ የፕሬዝደንት አሳድ መንግስት በመቃወም በየሳምንቱ ተቃውሞ ሰልፍ ይካሄዳል። ተቃዋሚዎቹ አብዮታችን ይቀጥላል ይላሉ። ከተቃዋሚዎች መካከል አንዱ የሆኑት አንዋር የሱፍ እንዲህ ብለዋል።
جايلان ناكد يعني
we're still demanding the same things we wanted in 2011. We won't go home until the head of the regime and the security forces are gone.
ዛሬም የምንጠይቀው የዛሬ 10 አመት በ2011 እንጠይቀው የነበረውን ጥያቄ ነው። ያገዛዙ የደህንነት ኃላፊ እስካልተወገደ ድረስ ወደ ቤታችን መመለስ አንፈልግም። ከቤታችን ተገደን መውጣታችን እንኳ ግድ አይሰጥንም።
በእድሊብ ግዛት የሚኖሩት ብዙዎቹ ሶሪያውያን በፕሬዝደንት አሳድ አገዛዝ ስር ሆነው ፈጽመው በሰላም ሊኖሩ እንደማይችሉ ይናገራሉ። ብዙዎቹ አካባቢዎች በሃይአት ታህሪር አልሻም ወይም በምህጻረ ቃሉ HTS የሚባለው ቡድን ቁጥጥር ስር ናቸው። ቡድኑ ራሱን የሚገልጸው በሶሪያ ያሉ ተቃዋሚ ቡድኖች ድምር አድርጎ ነው። ይሁን እንጂ ግን HTS ራሱ ቀደም ሲል ከአልቃይዳ ጋር በነበረው ግንኙነት በዩናይትድ ስቴትስ እና በሌሎቹ አገሮች በሽብርተኝነት የተፈረጀ አካል ነው። ቡድኑ በግልጽ ያስቀመጠው አቋም የፕሬዝደንት አልአሳድን መንግስት ማስወገድና የሳቸውንም ተባባሪ የሆኑትን ዓለም አቀፍ ኃይሎችን ከሶሪያ ጠራርጎ ማስወጣት ነው። የHTS ቃል አቀባይ የሆኑት አቡ ካሊድ አልሻሚ እንዲህ ይላሉ።
نحن ننظر للمسألة كثورة سورية.
We are a revolution and we want to kick out the criminal gangs.
እኛ ቢውትነን የምንፈልገው ይህ ወንጀለኛ ስብስብ ተባሮ እንዲወጣ ነው። የአሳድ ወታደራዊ ኃይል፣ የኢራን ሚሊሻዎችና አገራችንን የተቆጣጠሩት የሩሲያ ኃይሎች ከሶሪያ ተጠራርገው እንዲወጡ እንፈልጋለን።
በሶሪያ ውስጥ ያሉት ሌሎች ተቃዋሚ ኃይሎችንም በመደገፍ በኩል ቱርክ የራሷን ድርሻ ትጫወታለች። ተንታኞች እንደሚሉት በሶሪያ ወደፊት ሊኖር የሚችለው ወታደራዊም ሆነ ፖለቲካዊ ለውጥ የሚወሰነው በተቃዋሚዎች አንጻር ቱርክ፣ በአሳድ ደጋፊዎች በኩል ደግሞ ሩሲያና ኢራን በሚያደርጉት ነገር የሚወሰን ይሆናል ይላሉ። አሁን እንዳለው ሁኔታ ከሆነ ሙሉ ጦርነት የሚካሄድ አይመስልም። ምክንያቱም በሚሊየን የሚቆጠሩ ስደተኞች ወደ ቱርክ ድንበር በመጎረፍ ሊያጥለቀልቋት ይችላሉ። አሁን ራሱ ቱርክ ወደ 3.5 ሚሊዮን የሚጠጉ ሶሪያውያን ስደተኞችን ተቀብላ ያስተናገደች ነው። ስለዚህ ቱርክ ለሌላ ተጨማሪ ስደተኛ ድንበሯን ከመክፈት አሳድን ራሱ ባሉበት መታገሉን ተመርጣለች። በሌላ በኩል ደግሞ የኢድሊብ ነዋሪዎች እንደሚሉት በሚሊዮን የሚቆጠሩ ሰዎች በረሃብ እየተጠቁና መጠለያ አልባ በሆኑበት ሁኔታ ውስጥ ነገሮችን በፊት እንደነበሩት ማስቀጠሉ የማይታሰብ ነው። የኢድሊብ ነዋሪ የሆኑት ሻሃዲ ሸዋያብ እንዲህ ይላሉ።
We have lost everything. Everything. Our economy, education and justice systems are destroyed.
ሁሉንም ነገር አጥተናል። ሁሉንም ነገር ኢኮኖሚያችንን፣ ትምርታችንን እንዲሁም የፍትህ ስርዓቱ ሁሉ ሳይቀር ወድሟል።
ሸዋያብ ጨምረው እንዲህ አሉ። የዛሬ 10 ዓመት የነበረው አመጽና ጥያቄ ዴሞክራሲና ፍትህን መጠየቅ ነበር። ዛሬ ግን አሉ ሸዋያብ፣ አካባቢውን ዞር ብላችሁ ብትመለከቱ ሰዎች በጣም ከመቸገራቸው የተነሳ ህይወታቸውን እንኳን ማሰንበት ከማይችሉበት ደረጃ ላይ የደረሱ ይመስላሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ሳምንታዊው ሐኪሞን ይጠይቁ ይቀርባል። ጠይቁ ለምሽቱ ታላቅ ተስፋ የተጣለባቸው የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨት ያለመቻልን ተከትሎ ሰዎች በጊዜው ሳይከተቡ ከቀሩ ራሳቸውን የለወጡ የቫይረሱ ዝርያዎች በብዛት ሊስፋፉ መቻላቸው ያደረሰው ስጋትና ድረ ኮቪድ-19 ፈተናዎችና ለዚህም ከወዲሁ ሊደረግ የሚገባውን ለቫይረሱ ላለመጋለጥ የሚደረግ ጥንቃቄ ወሳኝነት ይመለከታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበርም ናቸው። በልዩና ወቅታዊ ፕሮግራሞች ምክንያት ለዛሬ ተላልፈውን ተከታታይ ቃለ ምልልስ እናቀርባለን። አዘጋጅና አቅራቢ አሉላ ከበደ።
ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር፣ በደቡብ አፍሪካና በብራዚል ቀድሞ ከተጠኑ ከሚታወቁት ዝርያዎች የተለዩ ሶስት አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹን ለነኚህ ፍቱን ይሆናሉ ወይ ይሰራሉ ወይ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ እነኚህ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈጠራል ወይ? መዘግየቱ ጋር የሚያያዝ የመስራጭትን እድል ስለሚፈጥር። ሁለተኛ ቫይረስ ራሱን የመለወጡ ጠባይ እየተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊከስቱ ይችላሉ ይሆን ወይ? እንዴት ይመለከቱታል ይሄን?
በጣም ትልቅ ጥያቄ ነው የጠየቀኝ አሉላ። ምክንያቱም ሪል የሚያሳስብ ነገር ነው። ቫይረሶች ራሳቸውን መቀየር የተለመደ ነገር ነው። ስለ ኮቪድ ካወቅን ምሮ በዚህ በአንድ ዓመት ተኩል ቢሞት ውስጥ ሰው ማያውቀው ነገር ምን ነው? ከሺህ በላይ ራሳቸውን የቀየሩት ኮቪድ ማለት ነው። እነዛ ሺዎች ሁሉ እንዴት ነው ይህን ያህል በአንድ ዓመት ከአንድ ሺህ በላይ ከተቀየሩ እንዴት ነው ካቻፕ የምናደርገው ለሚለው እነዛ ሺዎቹ በሙሉ አያሳስቡንም። የሚያሳስቡን ይሄ ስፓይክ ፕሮቲን የሚባለው ይሄ ሰዎች የሚያስይዙበት ላቸው ላይ ያለው ፕሮቲን ጫፉ እሱ ከተቀየረ ነው የሚያሳስበን። ለምን ቫክሲኖቹ የተሰሩት ያን ፕሮቲን መሰረት አድርገው ነው። ሌላ ቢቀያዩ ብዙ አያሳስበንም እንጂ እንዳልኩት ኦልሞስት ከሺህ በላይ ብዙ ቬሪንቶች አሉ ራሳቸውን የቀየሩ። እነዚህ አሁን ሶስቱ በጣም ያሳሰቡን የብራዚሉ፣ የሳውዝ አፍሪካው እና የዩኬ ያንን ፕሮቲን ቀይረው መጡ። አሁን እሱ ላይ ነው ሁሉ ሰው ሁሉም ሳይንቲስት አላርት የሆነው። እነዚህ ቫይረሶች ራሳቸውን ሲቀይሩ አንዳንዶቹ መጥተው ይሄዳሉ፣ አይቆዩም። አንዳንዶቹ ለረጅም ጊዜ ይቆያሉ። አንዳንዶቹ ሞር ስትሮንግ ይሆናሉ፣ ሌስ ስትሮንግ ይሆናሉ፣ እንደ ሁኔታቸው ነው። አንዳንዶቹ ለሚቀይሩበት ስታይል በጣም ለየት ያለ ነው። እሱ ለአሁን ለኮቪድ አላሳሰበንም። እንዳልኩት ያሳሰበን ትልቁ ነገር ይሄን ስፓይክ ፕሮቲን ነው የቀየሩት። ቫይረሱ ይሰራል ወይ ወይም ይሄ መቀየራቸው ቫይረሱ ምን ያህል ኢምፓክት አለው፣ ምን ያህል ለውጥ ያመጣል ለሚለው አንደኛ አንዳንዶቹ የመሰራጨታቸው ፍጥነት ከድሮ የበለጠ ይሆናሉ። አንዳንዶቹ ደግሞ ሰውን ከያዙ ወደ ሞት የሚያደርሱ በተለይ የዩኬው አለ። ይሄ ሁላችንም እናደርገ ነው። ዝናብ መጣ ሲባል ጃንጥላ ይዘን እንሄዳለን፣ ኮፍያ አድርገን መጠለያ እንፈልጋለን። ሰው ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው። አንዳንዶቹ የመራባታቸው ፍጥነት እስከ 50% የጨመሩ፣ አንዳንዶቹ ደግሞ አሁን በተለይ አንደኛው የዩኬ B117 የሚሉት ህፃናት ልጆችና ከ15 ዓመት በቻ ያሉ ወጣቶችና ጤነኞችን ከድሮ የበለጠ የመያዝ ኃይል አለው። እና እነዚህ ሲቀያየሩ በምን እንደሚቀየሩ እንዴት እንደሚቀየሩ የሚያመጡት ለውጥ ግን በጣም የተለየ ነው። ስለዚህ ያሳስበናል። ምክንያቱም አሁን ክትባት በጣም በሆኑ ዌስተርን ካንትሪዎች በጣም እየተስፋፋ ነው። ሌሎችም ደግሞ እንደ ኢትዮጵያ ያሉ ደግሞ ዝግጅት እየተደረገ ነው ቫክሲኑ የሚመጣበት ጊዜ። አሁን እነዚህ ሶስቱን በሚመለከት በተለይ የሳውዝ አፍሪካ ለምሳሌ አስትራዜኔካ ያወጣው፣ ኖቫክስ የሚሉ ጃንሰን ጃንሰን ያወጣቸው ኦልሬዲ ያውቀናል በበቂ መንገድ እንደማይሰሩ። እንደውም ሳውዝ አፍሪካ የተሰጣቸውን የአስትራዜኔካ ቫክሲን በሙሉ ወደ ዓለም ጤና ጥበቃ መልሰዋል አንፈልግም ብለው፣ ምክንያቱም እየሰራ አይደለም በዚህ በአዲሱ ቬሪንት የተነሳ። ሌሎቹ አሁን በቅርብ ያየሁት ሪፖርት አንድና ከትላንት ወዲያ የወጣው የፋይዘር እና የሞደርና እንደ በፊተኛው ያህል ኢፌክት እንደሌላ፣ በተለይ የሳውዝ አፍሪካው ላይ ትንሽ በማዕከላቸው ሜቢ ሞደርና ትንሽ ይሻላል ብለው እያሉ ነው። በአጠቃላይ ግን እየቀነሰ ነው ውጤታቸው ያለው ከሌሎቹ ጋር ሲነጻጸር። ጥሩ ኒውሱ ምንድን ነው? እነዚህ የአርኤንኤ ቫክሲኖች በቀላሉ መቀየር ይችላሉ። በላቦራቶሪ ውስጥ በሳምንት ውስጥ ቀይረው የተለያየ አዳዲስ የቀየሩትን ቫይረስ አታቅ የሚያደርግ ቫክሲን መሰራት ይችላል። ሳይንሱ አይደለም ችግሩ። ከባዱ ችግር ምንድን ነው? ያ በላቦራቶሪ እንደታይ ሰዎች ላይ መቴስት መደሱ ደግሞ ግዴታ ይፈጫል። አሁን ያለንበት እሱ ነው። ስለዚህ መንግስት በአስቸኳይ ሰዎች ቫክሲኔት ይሆኑ፣ ቫይረሱ ከሰው ሰው የተራባ ጊዜ አግኝቶ እንደልቡ የተለያየ ተቀየሩ ዘሮች ከማውጣቱ በፊት ለመጨረስ ትልቅ እንቅስቃሴ የሚካሄደውም ለዚህ ነው።
ፕሮፌሰር ብስራት፣ ይሄ ምናልባትም ትልቁን ጥያቄ ይጋብዛል። እንግዲህ የምናወራው ክትባት በሚሰጥበት ዓለም ይነስም ይብዛም ክትባቱ ደርሷቸው እንዲህ በዩናይት ስቴትስ እና በተቀሩት የአውሮፓ ሀገሮች የተሰጠው ቁጥር አለመመጣጠንና ፍጥነቱ ነው እንጂ እንደ ችግር የተቆጠረው ጨርሶ ክትባቱ ያልደረሰባቸው የአፍሪካ ሀገሮች ብዙም እያሳሰበ ባለበት የቫይረሱ መለወጥ ፈተና ደቡብ አፍሪካ ላይ እንደታየው ከአሁን ቀደም የታወቁት የሰሩ ክትባቶች እንኳን አልሰራ የማለት ደረጃና የተሰጣቸውን መመለስ በደረሱበት እንዴት ነው የምዕራቡ ዓለም ገና ብዙ ጊዜ ሊለወጥና አስቸጋሪ ሁኔታዎች ሊፈጠር በሚችልበት የራሳቸውን ነዋሪ የራሳቸውን ሕዝብ ብቻ ከትበው ይወጡታል ወይ? ቁጥሩ ላይ አሳሳችነት ቢኖርም አፍሪካ እንደ ሌላው ዓለም አልተጎዳም፣ እንደ ዩናይትድ ስቴትስ ብዙ እልቂት አልደረሰም። ይሁን እንጂ እነኚህ አይነታቸውን የለወጡ ቫይረሶች ሊፈጥሩ የሚችሉት ሁኔታ አይታወቅምና እስካሁን የተጨበጠ የተጠና ነገር የለምና ያሳሳቢነቱን ቅድም ካልነውም በላይ አያንረውም ወይ?
በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከዓለም ሊጠፋው አትሊስት የተወሰነ ፐርሰንቴጅ በዓለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተብ ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይችል እዛው ላይ ይቆማል፣ መተላለፍ አይቀርም። በቂ ሰው ካልተከተበ ግን በዓለም አቀፍ ነች አውሮፕላኑ ብሎ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት። ከዛ በኋላ ነው ለሁለተኛው ጊዜ የተሰማሁት WHOም ሌሎችም ሀገሮች አሁን በአውሮፓ ሚቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ቲንክ 2 ቢሊዮን ብር በላይ ዶኔት አድርጋለች ይህን ቫክሲን በሚመለከት። ዘጉድ ኒውስ ጥሩ ነገር ምንድን ነው? አፍሪካ ውስጥ ያን ያህል ቫይረስ አልተስፋፋም። ለምን አልተስፋፋም? ብዙ ቴዎሪ አለ፣ አንዱም አልሰራም። የኑሮ ሁኔታ፣ የሰው ያበላል ሁኔታ፣ የአንድ ላይ ከመኖር የተነሳ ጥንቃቄዎችም ይደረጋሉ። ግን አፍሪካ ውስጥ የሚደረገው ጥንቃቄ እንዲሁም በበለጠ መንገድ እዚህ ሀገር ጥንቃቄ እየተደረገ ግን ሰዎች አላሉ እዛ ለምንድን ነው የማያውቁት የሚለው እሱ ገና ምንም እንደሆነ አይታወቅም። ስለዚህ አትሊስት ትንሽ ጊዜ ስለሰጣች አፍሪካ ውስጥ አለመስፋፋቱ፣ እንደውም በጣም የተስፋፋው ከአፍሪካም ቢሆን ዌል ዲቨሎፕ የሆኑ እንደ ሳውዝ አፍሪካ ውስጥ ነው ሞር እየተስፋፋ የነበረው በጣም ሀይ ሰው ሞርታሊቲ እንጂ በሌሎቹ ሀገሮች ብዙ አልታየም። ስለዚህ ሜቢ ያ ጊዜ ይሰጣል እንጂ ሌሎች ሀገሮች በመተው የሰለጠኑ ሀገሮች የራሳቸውን ዜጋ ብቻ በመውጋት በሽታው ከዓለም አይጠፋም።
ፕሮፌሰር ብስራት፣ የመጨረሻው ጥያቄ ለየት ያለ ነው። ለማወቅ በሚደረግ ጉጉት የሚነሳ አይነት ጥያቄ ነው። በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን እድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈለገውን ያህል ተጋልጠው የሚገኙበትም ጊዜ አለና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ። አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው። እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ ወይንም ደግሞ ታመው ድነው ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች፣ የበሽታ ሁኔታዎች ይኖራሉ፣ ጥሎ የሚያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር፣ የመጋለጥ እድልም የህይወት እውነታ ነውና እሱ ላይ ምን ይሉናል?
የኮቪድ-19 ዓለም አቀፍ ወረርሽኝ መዛመት የጾታ እኩልነትን በባሰ መልኩ በማዛባት በሚሊዮኖች በሚቆጠሩ ሴቶች ላይ ትልቅ አካላዊ የአእምሮ ቀውስና የኢኮኖሚ ችግር እያደረሰ መሆኑን ዓለም አቀፍ የጤና ድርጅት ማሳሰቡን ሊሳ ሽላይን ከጀኔቫ በላከችው ዘገባ ጠቅሳለች። በሌላ በኩል ደግሞ አፍሪካ ውስጥ በጉጉት ሲጠበቅ የቆየው በሚሊዮኖች የሚቆጠር የኮቪድ-19 የክትባት መድኃኒት መግባት መጀመሩ መልካም ዜና ሆኗል። ዝርዝር አለን። አፍሪካ ውስጥ በኮቪድ-19 ቫይረስ የሚያዙ ሴቶች ብዛት ያነሰ ቢሆንም የቫይረሱ መዛመት በጾታ ላይ ያለውን ልዩነት ማባባሱ ተገልጿል። በቅርቡ የወጣው አሃዝ እንደሚያመለክተው አፍሪካ ውስጥ ከ3.9 ሚሊዮን በላይ የሚሆኑ ሰዎች በኮቪድ-19 ቫይረስ ተይዘዋል። 104,000 የሚሆኑት ደግሞ ሕይወታቸውን አጥተዋል። የዓለም የጤና ድርጅት በ28 ሀገሮች ባደረገው ጥናት መሰረት በኮቪድ-19 ከተያዙት ሰዎች በአማካኝ 41 ከመቶ የሚሆኑት ሴቶች ናቸው። በቫይረሱ ከሚያዙና ከሚሞቱት ሰዎች የሴቶች ቁጥር ያነሰ የሆነበት ዋናው ምክንያት ሴቶች ከወንዶች ይልቅ የመከላከል ደንብን ስለሚያከብሩ እንደሆነ የጤና ባለስልጣኖች አስገንዝበዋል። የዓለም የጤና ድርጅት የአፍሪካ ቀጠናዊ ስራ አስኪያጅ ማሴዲሶ ሞየቲ የኮቪድ-19 ቫይረስ መዛመት በበርካታ ቁልፍ ቦታዎች ላይ የጾታ ልዩነትን እያባባሰ ነው ይላሉ።
Unpaid care and domestic work almost always done by women has increased with school closures and stay-at-home orders.
ክፍያ የሌለው አገልግሎትና የቤት ስራ ብዙውን ጊዜ በሴቶች ነው የሚሰራው። ይህ ተግባር ደግሞ ትምህርት ቤቶች በወረርሽኙ ምክንያት በመዘጋታቸውና ሰዎች በቤታቸው ሆነው እንዲሰሩ በመወሰናቸው ወይም እንደ ልብ እንዳይንቀሳቀሱ በመታገዳቸው ምክንያት በሴቶች ላይ የሚደቀኑ አደጋዎች እየጨመሩ ሄደዋል። ብዙውን ጊዜ የአፍሪካ ሴቶች የሚሰማሩባቸው የስራ አይነቶች ግለሰቦችን ማገልገልና ሌሎች መሰል ስራዎች ሲሆኑ፣ በእንቅስቃሴ እገዳው ምክንያት እንዲህ አይነቱ ስራ ከሞላ ጎደል ተቋርጧል።
ኦሊማታ ሳር ለሴቶች እኩልነት የቆመ ሴቶች ራሳቸውን እንዲችሉ የሚሰራ የተባበሩት መንግስታት የምዕራብና የማዕከላዊ አፍሪካ የሴቶች ድርጅት ስራ አስኪያጅ ናቸው። ድርጅታቸው 1300 የሚሆኑ በሴቶች ባለቤትነት ይንቀሳቀሱ የነበሩ መደበኛና መደበኛ ያልሆኑ የንግድ ዘርፎች ምን ያህል በኮቪድ-19 ወረርሽኝ እንደተጎዱ አስረድተዋል። ሳር በ30 ሀገሮች ጥናት ማካሄዳቸውን ተናግረዋል።
መልእክቱ አንድ አይነት ነው። አብዛኛውን ገቢያችንን አጥተናል የሚል ነው። ጥናቱ በተካሄደባቸው 30 ሀገሮች ያሉት ሰዎች በቤታቸው እንዲቆዩ መደረጉና እንቅስቃሴ መታገዱ የንግድ ስራቸውን ክፉኛ እንደጎዳ ተናግረዋል።
ሀገሮች ታዲያ የንግድ ስራቸው የተሰናከለባቸው ሴቶች በስራቸው እንዲቀጥሉ የሚያስችላቸውን ገንዘብ ከማቅረብ ይልቅ ምግብና ትንሽ ገንዘብ ይሰጧቸዋል። በሌላ በኩል ግን በቀጠናው ያሉ በርካታ ሀገሮች አብዛኞቹ ባለቤትነታቸው የወንዶች ለሆኑት በሚገባ ለተደራጁ የንግድ ማህበራት የንግድ ማንቀሳቀሻ ድጎማ ሰጥተዋል። መንግስታት ለወንዶችና ለሴቶች የሚያቀርቡት የንግድ ማንቀሳቀሻ ድጎማ ላይ ያለውን ክፍተት ካላስተካከሉ በስተቀር ሴቶች ወደኋላ እንደሚቀሩ ለሴቶች እኩልነት የቆመው ሴቶች ራሳቸውን እንዲችሉ የሚሰራው የተባበሩት መንግስታት የምዕራብና የማዕከላዊ አፍሪካ የሴቶች ድርጅት ስራ አስኪያጅ ኦሊማታ ሳር አስገንዝበዋል። በሌላ በኩል ደግሞ ኮሮና ቫይረስ በአፍሪካ ድንበሮች ከገባ አንድ ዓመት ሊሞላው በተቃረበበት በአሁኑ ወቅት በጉጉት ሲጠበቅ የቆየው በሚሊዮኖች የሚቆጠር የኮቪድ-19 የክትባት መድኃኒት መግባት መጀመሩ መልካም ዜና ሆኗል። አብዛኛው አቅርቦት የተገኘው ኮቫክስ በተባለው ዝቅተኛ ገቢ ያላቸው ሀገሮች የክትባቱን አቅርቦት እንዲያገኙ የሚያከፋፍለው ዓለም አቀፍ ስብስብ በኩል ነው። የደቡብ አፍሪካ ፕሬዝደንት ሲሪል ራማፎሳ ሁኔታውን በመቀየር ተግባር አፍሪካውያን ጠቃሚ ሚና እንደነበራቸው አስገንዝበዋል። የደቡብ አፍሪካ የሳይንስ ጠቢባን እንዲሁም የጥናትና ምርምር ተቋማት ለዚሁ ጥረት ጠቃሚ ሚና ተጫውተዋል ብለዋል። ስለ ኮሮና ቫይረስ እና ስለተከሰቱት አዲስ አይነት ቫይረሶችም ጭምር ለዓለም አቀፉ እውቀት አስተዋጽኦ አድርገዋል ሲሉ በያዝነው ሳምንት በሀገራቸው ቴሌቪዥን ተናግረዋል። ይህን በሚመለከት የእኛ ሳይንቲስቶች መንገዱን መርተዋል፣ ለዚህም ዓለም አቀፍ እውቅና አግኝተዋል፣ እኛም ልንኮራባቸው ይገባል ብለዋል ፕሬዚደንት ራማፎሳ። እንደ አውሮፓ አቆጣጠር በ2020 ዓ.ም ማለት ባለፈው ዓመት የአፍሪካ ህብረትን በተረኛነት የመሩት ሲሪል ራማፎሳ አፍሪካ የኮቪድ-19 ክትባት መድኃኒት ልታገኝ የምትችልበትን እቅድ በማውጣት ተግባር ወሳኝ ሚና እንደነበራቸው ታውቋል። እሳቸውና ሌሎች የአፍሪካ ሀገሮች የክትባቱ አቅርቦት ለመላ የዓለም ሀገሮች ተደራሽ እንዲሆን፣ ዝቅተኛ ገቢ ያላቸው ሀገሮችም የክትባቱን መድኃኒት እንዲያገኙ በተደጋጋሚ ጫና ሲያደርጉ መቆየታቸው ተገልጿል። አድማጮች የኮቪድ-19 ዓለም አቀፍ ወረርሽኝ መዛመት የጾታ እኩልነትን በባሰ መልኩ በማዛባት በሚሊዮኖች በሚቆጠሩ ሴቶች ላይ ትልቅ አካላዊ የአእምሮ ቀውስና የኢኮኖሚ ችግር ስለማድረሱ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። በመጨረሻም ስፖርት።
እንደምናመሻችሁ የዛሬው የስፖርት መሰናዶ ከሀገር ውስጥ የስፖርት ዜናዎች ይጀምራል። ባሌን ይጎብኙ በሚል መጠሪያ የኦሮሚያ ቱሪዝም ኮሚሽን እና ሳዲያ መልቲሚዲያ በጋራ ባሰናዱት ባሌ ሮቤ ላይ በተካሄደ የአምስት ኪሎ ሜትር ታላቁ ሩጫ ገዛኸኝ ድሪባ በ14 ደቂቃ ከ32 ሰከንድ በመግባት አሸንፏል። ከአንደኛ እስከ ሶስተኛ ለወጡ ተሳታፊዎች ደግሞ የገንዘብ ሽልማትና ሜዳሊያ ተበርክቷል። ሙክታር ጀማል ተጨማሪ አለው።
የኦሮሚያ ቱሪዝም ኮሚሽን ከሳዲያ መልቲሚዲያ ጋር በመተባበር ቱሪዝምንና ስፖርትን አስተሳስሮ በክልሉ ደረጃ ለመጀመሪያ ጊዜ በባሌ ሮቤ ላይ ያዘጋጀው ታላቁ ሩጫ ከ5000 በላይ ሰዎች ተሳትፈውበታል። የባሌ ዞን እምቅ የቱሪዝም ሀብት ያለው አካባቢ ነው ያሉት የባሌ ዞን ምክትል ዋና አስተዳዳሪ አቶ ዲዳ ጉደታ የቱሪዝም ሀብቱን ለጎብኚዎች ምቹ እንዲሆን መስራት ያስፈልጋል ብለዋል።
ባሌ
በሀገሪቱ የኢኮኖሚ ድርሻ ባሌ አስተዋጽኦዋን እንድትወጣ የቱሪዝም ማዕከል እንድትሆን እየተሰራ ያለው ስራ አበረታች ነው። ባሌ በርካታ የተፈጥሮ ሀብቶች አሏት። ይህንን ሀብቷን ለዓለም አስተዋውቀን የገቢ ምንጭ እንዲሆን የኦሮሚያ ቱሪዝም ኮሚሽን እያደረገ ያለው እንቅስቃሴ አበረታች ነው። ይህ ሩጫም የታሰበው ስፖርትን ለመስራት ብቻ ሳይሆን ባሌ ያለውን ከፍተኛ የተፈጥሮና የባህል ሀብት ለዓለም በማስተዋወቅ እንደ ባሌ ሕዝብ በኦሮሚያና በኢትዮጵያ ደረጃም ሀገር ተጠቃሚ እንዲሆን ከዛም አልፎ የቱሪዝም ኢንዱስትሪን በአፍሪካ ቀንድ ተወዳዳሪ በማድረግ ቱሪስቶች ለመጎብኘት የሚጓጉለት የቱሪዝም መስህብ ለማድረግ እየሰራን እንገኛለን ነው ያሉት። የኦሮሚያ ቱሪዝም ኮሚሽን ማህበረሰብ አቀፍ የቱሪዝም ኢንዱስትሪ ነድፎ እየተንቀሳቀሰ እና የአካባቢውን ሰዎች በተለይ ወጣቶች ተደራጅተው የስራ ዕድል እንዲያገኙ እየተሰራ መሆኑን የኦሮሚያ ቱሪዝም ኮሚሽን ምክትል ዋና ኮሚሽነር አብዩ ተሰማ ገልጸዋል። ይህንን ከግብ ለማድረስ የህዝቡ አስተዋጽኦ ከፍተኛ መሆኑንም ጠቁመዋል። የቱሪዝም አገልግሎቶች በሚሰጡባቸው አካባቢዎች ውስጥ አገልግሎት ሰጪ አካላት ሰው በሚስብ መንገድ በማቅረብ ገቢ ማግኘት ይኖርብናል። እንደ ኦሮሚያ ቱሪዝም ኮሚሽን የታቀደው ክልሉ ያለውን የተፈጥሮ ሀብት ለዓለም በማስተዋወቅ የውጭና የሀገር ውስጥ ቱሪስቶች ክልላችንን በመጎብኘት የሥራ ዕድል በመፍጠር የገቢ ምንጭ እንዲሆን ሁላችንም መረባረብ ይኖርብናል። ይህ ዕቅድ ሲሳካ በ10ና 15 ዓመታት ውስጥ ኦሮሚያን በቱሪዝም ከአፍሪካ ቀንድ ቀደምት ማድረግ ይቻላል። ሁላችንም ይህንን በመገንዘብ የበኩላችንን እንድንወጣ ጥሪ አቀርባለሁ ነው ያሉት። በባሌ ሮቤ ከተማ ባሌን ይጎብኙ በሚል መሪ ቃል በተዘጋጀው የአምስት ኪሎ ሜትር ሩጫ ገዛኸኝ ድሪባ በ14 ደቂቃና 32 ሰከንድ በማጠናቀቅ አንደኛ ሲሆን አብርሃም ካሱ በ15 ደቂቃና 50 ሰከንድ ሁለተኛ፣ ተከታይ እሸቱ በ16 ደቂቃ ከ50 ሰከንድ ሶስተኛ በመውጣት አጠናቀዋል። ለተወዳዳሪዎቹ ከሜዳሊያ ሽልማት በተጨማሪ የገንዘብ ማበረታቻ ሽልማት ተበርክቶላቸዋል። አንደኛ ለወጣው 5000 ብር፣ ሁለተኛ ለወጣው 3000 ብርና ሶስተኛ ለወጣው የ2000 ብር ሽልማት ተበርክቷል። በውድድሩ ላይ አንደኛ የወጣው ገዛኸኝ ድሪባ የተሰማውን ለቪኦኤ አጋርቷል።
ኦሮሚያ ላይ እስከ 7-8-10 በቃ ከነጥብ ውስጥ ወጥቼ አላውቅም፣ ግን እግዚአብሔር ይመስገን ዘንድሮ ደረሰ። ግን ኦሮሚያ ላይ አንደኛ አንድ ሁለት ቦታ ወጥቼ አለው፣ ግን ዘንድሮ በጣም አቋርጬ ነበር። ተሳካል ዘንድሮ ይህን በአንደኝነት እኔ መጨረሻ በጣም ደስ ብሎኛል። ሩጫ በጣም ደስ ይላል። ግን ይህንን ቱሪስት ያለው ባሌ በጣም ምርጥ ምርጥ ቱሪስቶች አሉ። እንደ ሶፍ ዑመር፣ እንደ ባሌ ባቱ ተራራ፣ ወርቀ ሶፍ ዑመር፣ ጋሬን ባሌ፣ ባቱ ተራራ የሚባል በቃ ብዙ እንደ እንኳን ኦሮሚያ እንደ ኢትዮጵያ እንደ ሀገር ወታ አለው ባሌ ላይ ነው አለ። ግን ቱሪስቶች መጥቶ ይህን ነገር ቢያዳምጡ ደስ ይለኛል።
ቱሪዝምና ስፖርትን ማስተሳሰር የኦሮሚያ ክልል ቱሪዝም ሀብት በማስተዋወቅ በሚገኘው ሀብት የስራ እድልን ለመፍጠር እየሰራ መሆኑን የሚገልጸው የኦሮሚያ ቱሪዝም ኮሚሽን መሰል ዝግጅቶችን በቀጣይም እንደሚያሰናዳ ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ ሮቤ።
ውድ ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።